ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ቃሉን ያላንዳች መከልከል ከጸባዖቱ በጌታ መንፈስ ቅዱስ አስተማሪነት እየላከን እስከ ዛሬ የመገበን የጠበቀን ታዳጊያችን የእስራኤል ቅዱስ እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እነሆ ዛሬም ደግሞ ተከታታዩን የዮሐንስ ወንጌል መጽሐፍ ጥናታችንን አንድ ላይ ለመማር ይዘንላችሁ ቀርበናል። ጌታ መንፈስ ቅዱስ እንደ ወትሮ ሁሉ ከዚያም በበለጠ ሁኔታ ድንቅ ነገሮችን ያስተምረናል፣ ገላልጦም ይናገረናል። እኔና እናንተ በቃሉ ማዕድ ፊት በተሰበረ በተጠማና በተራበ መንፈስ መቅረብ መቻል አለብን። እስቲ የዛሬውን ትምህርታችንን ከመጀመራችን በፊት ዝማሬ እናድምጥ። እግዚአብሔር አባታችንና አምላካችን ሆይ ሁሌም መልካምነት አልጎደለብንምና እናመሰግንሃለን። ዛሬም ቢሆን ደግሞ በፍቅር እጆች እነሆ አቅፈህና ደግፈህ በፊትህ እንድንቀርብ ከቁጥርም ሳታጎለን በፊትህ እንድንሰበሰብ ረድተህናል። አቤቱ አምላካችን ሆይ ጸጋህን ደግሞ በላያችን ላይ ያፈሰስከው እና የደረብክልን ካንተ ምህረት የተነሳ ከልጄም ከጌታ ኢየሱስ ክርስቶስ ሞትና ትንሣኤ የተነሳ እንጂ ከኛ መልካምነት ከኛ በጎነትም የተነሳ አይደለም። ኖ እግዚአብሔር ሆይ በቀረን የሕይወት ዘመናችን ደግሞ እንደሰማንህ አይናችንም ያየች ማለፍ የምንችልበትን የምነትን ጉልበት ጌታዬ ሆይ እንድትሰጠን እንለምናሃለን። በምንኖርበት ስፍራ በምናልፍበትም ስፍራ ኖ እግዚአብሔር ሆይ መልካም ፍሬን የምናፈራል ባሪያዎች አድርገን ቃልህን ሰምተን ሳንዘነጋ እግዚአብሔር ሆይ 30 እና 60 መቶም ፍሬ የምናፈራል ሰዎች እንድታደርገን እንለምናሃለን። እድሜን በመቁጠር በቤት ውስጥ በከንቱ እንዳንመላለስ ለሌሎች ጥቅምና ትፍ መሆን እንድንችል አቤቱ ከጸባዖት ጸጋህን አብዛልን። በዚህን ሰዓት የምንማረውን የዛሬውን ክፍላችንን የዮሐንስ ወንጌልን ትምህርት እግዚአብሔር ሆይ ገላልጠ ደግሞ እንድትናገረንና እንድታስተምረን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ከዮሐንስ ወንጌል ምዕራፍ 10 ጌታ ኢየሱስ እንዳገልጋይ መሆኑ እንዲሁም ከእግዚአብሔር ጋር የሚተካከል መሆኑን ጨምረን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምናጠናው ዮሐንስ ወንጌል የምዕራፍ 11 ክፍል ነው። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 11 ነው። የዚህ ምዕራፍ አብይ ሐሳቡ በቢታንያ ኢየሱስ አላዛርን ከሞት አስነሳ የሚል ነው። ይህ እንግዲህ ስድስተኛ ተአምራዊ ሥራው ነው ማለት ነው። አንድ ጊዜ ልትገምላችሁ፣ የዚህ ዮሐንስ ወንጌል ምዕራፍ 11 አብይ ሐሳቡ ወይም ርዕሱ በቢታንያ ኢየሱስ ክርስቶስ አላዛርን ከሞት አስነሳ የሚል ሲሆን ይህም ደግሞ ስድስተኛው የጌታ ኢየሱስ ክርስቶስ ተአምራዊ ሥራው ነው ማለት ነው። አድማጮቼ እስቲ ለጥቂት ጊዜ ሐሳባችንን አሰባስበን ዮሐንስ የኢየሱስን አገልግሎት የዘገበበትን ሁኔታ ለመረዳት እንሞክር። በመጀመሪያዎቹ 10 ምዕራፎች ክርስቶስ ራሱን ታዋቂ እያደረገ እንደመጣ አይተናል። ይህም የተጀመረው ደቀ መዛሙርቱና ሌሎችም ሰዎች ለሰርግ በተሰበሰቡበት በቃና ዘገሊላ ነበር። ደቀ መዛሙርቱ በርሱ ማመናቸውን ሰምተናል። በዳስ በዓልና በመስዋዕት በዓል ህዝቡ ሁሉ ተሰብስበው ያለ ወደ ህዝቡ ቀረቡ። ህዝቡ ግን አልተቀበሉትም። በምዕራፍ 5 ቁጥር 16 የማዳን ሥራውን ህዝቡ አልተቀበለም። በምዕራፍ 8 ከቁጥር 58 እስከ 59 ባለው ስፍራ ላይ የተናገረውን ነገር ህዝቡ አልተቀበሉም። አለፍ ብሎም በምዕራፍ 10 ከቁጥር 30 እስከ 31 ትላንትና በተመለከትነው ስፍራ ማለት ነው፣ ከቁጥር 30 እስከ 31 ደግሞ ማንነቱን ህዝቡ አልተቀበሉ። 11ኛው ምዕራፍ የሚገልጸው ኢየሱስ በብዙ ህዝብ መካከል የፈጸመውን አገልግሎት ሳይሆን በግለሰቦች ህይወት የፈጸመውን አገልግሎት ነው። አስተዋላችሁ? ይህ 11ኛው ምዕራፍ የሚገልጸው ኢየሱስ በብዙ ህዝብ መካከል የፈጸመውን አገልግሎት ሳይሆን በግለሰቦች ህይወት የፈጸመውን አገልግሎት ነው። በዚህ ምዕራፍ የምንመለከተው የኢየሱስ አገልግሎት የተከናወነው በሁለት በዓላት መካከል ማለትም ከታህሳስ እስከ ሚያዝያ ባሉት ወራት ውስጥ ማለት ነው። የዮሐንስ ወንጌል እያንዳንዱ ምዕራፍ ቀደም ካለው ምዕራፍ ከፍ ወዳለ ደረጃ እያመራ ስለሚሄድ ልክ ተራራን እንደ መውጣት ማሰብ ይቻላል። ዮሐንስ ወንጌሉን ለምን እንደ ጻፈ መናገሩን አስታውሱ ወገኖቼ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ዮሐንስ ምዕራፍ 20 ከቁጥር 30 እስከ 31 ያለውን ተመልከቱ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 30 እስከ 31። ወደ መጀመሪያውም በመመለስ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ዮሐንስ 1 ቁጥር 1ን ተመልከቱ። ዮሐንስ ምዕራፍ 1 ቁጥር 1 ቃልም ሥጋ ሆነ ጸጋንና ሁነትንም ተሞልቶ በእኛ አደረ የሚለውን ደግሞ በምዕራፍ 1 ቁጥር 14 ላይ እናገኛለን። በመካከላችን ሥጋ ለብሶ ሲመላለስ የሰራቸው ተአምራት ምሳሌዎቹና ንግግሮቹ በዚህ ታላቅ ጽሑፍ ለኛ ተላልፈዋል። አሁን እንግዲህ ትልቁ ጥያቄ ኢየሱስ ሙታንን ሊያስነሳ ይችላልን የሚለው ይሆናል። በማንኛውም ሃይማኖት ውስጥ ትልቁ ጥያቄ ሞትን የሚመለከት ጥያቄ ነው። ሞት ትልቅ ምስጢር ነው። ሕይወትም ትልቅ ምስጢር ነው። ነገር ግን ከሞት መነሳት ከሌለ ሕይወት ራሱ ትርጉም የለሽ ነው። ይህንን ነጥብ አስተውሉ። ከሞት መነሳት ከሌለ ሕይወት ራሱ ትርጉም የለሽ ነው። ስለ አንድ ሃይማኖት መጠየቅ ካለብን እንግዲህ ትክክለኛው ጥያቄ ያ ሃይማኖት በሞት ላይ ስልጣን እንዳለው ነው። ለዘብተኛ አቋም ያላቸው የስነ መለኮት ጠበብቶች ታምራዊ የሆኑትን ታሪኮች ይክዳሉ። የተፈጸመ ታምር በመጽሐፍ ቅዱስ ውስጥ አይገኝም እስከማለትም ይደርሳሉ። ይህንንም የሚናገሩት ተጨባጭ ምክንያቱ ኖሯቸው አይደለም፣ ነገር ግን በታምራዊ ሥራ ስለማያምኑ ብቻ ነው። ዛሬም ቢሆን ወገኖቼ ተመሳሳይ አመለካከት ተነስተዋል። እሱም እኔ የማምነው ለወደፊቱ ተስፋ በሚሰጠኝ ሃይማኖት ሳይሆን አሁን የተሻለ ህይወት እንዲኖርኝ በሚያስችለኝ ሃይማኖት ነው የሚል ነው። እንግዲህ ላማለኝ በሰማይ የሚለውን ተረት አይነት ነገር ነው ማለት ነው። አልቀበልም ስጋውንም ድንቹንም አሁኑኑ የሚያቀርብልኝን ታምራዊም ደሞ ተግባራዊ ሃይማኖት እንጂ ንድፈ ሐሳቡን አልቀበልም የሚል ነው። ማስተዋላችሁ? እንዲህ አይነቱ ሃይማኖት ወይም ደሞ አባባል ስጋውንም ድንቹንም አሁኑኑ የሚያቀርብልኝን ተግባራዊ ሃይማኖት እንጂ ንድፈ ሐሳቡን አልቀበልም የሚል ነው። እኔም ብሆን እዚህና አሁን የሚሰራ እምነት ፈልጋለሁ፣ በተጨማሪ ግን ተስፋ ያስፈልገኛል። በዚህ ምድራዊ ኑሯችን ብዙ ጥቅሞችን ብናገኝም ከጥቅሞቹ ሁሉ የሚበልጠው በኢየሱስ ክርስቶስ የሚገኘው የዘላለም ሕይወት ነው። ሙታን ሊነሱ ይችላሉን ብሎ መጠየቅ ተገቢ ጥያቄ ነው። ሕይወት በጣም አጭር ናት። የምድራዊ ሕይወትን ጥቂት ቀናት ከዘላለም ሕይወት ጋር ብናነጻጽር በጣም ትንሽ ነጥብ ነች። ዛሬ በምድራችን እየፈሉ በሚገኙ ሃይማኖቶች ውስጥ ብዙ የሚያባብሉና የሚያታልሉ ቃላት አሉ። ነገር ግን ስለ ሙታን መነሳት የሚያነሱትም የሚለማመዱም የሉ። አንዳንዶቻቸው ሙታን እንደሚያስነሱ ቢናገሩም የሞተውን ሥጋ በማስነሳት ለማሳየት አልቻሉም። ጌታ ኢየሱስ ድውዮችን በፈወሰ ጊዜ አካልን ወይም ሥጋን ነበር የፈወሰው። እርሱ ሙታንን ሲያስነሳ አካልን ወይም ደግሞ ሥጋን ነበር ያስነሳው። ብዙ ሃይማኖቶች ለዚህ ምድራዊ ሕይወት የሚሆኑ ብዙ ነገሮችን እንደሚያደርጉ ቃል ይገባሉ። ከዚህ ዓለም ኑሮ በኋላ ስላለው ግን ምንም አይናገሩ። ይህ እንግዲህ አድማጮቼ አውሮፕላን ማብረር ሳይችሉ ሰዎችን በአውሮፕላን አሳፍሮ ለመብረር እንደመሞከር ነው ማለት ነው። የክርስትና እምነት ትልቁ ተስፋ የሙታን መነሳት ነው። ይህ የዘላለም እውነት ነው። አድማጮቼ በወንጌላት ጌታ ኢየሱስ ሙታን እንዳስነሳ የሚናገሩ 3 ታሪኮች እናነባለን። የ12 ዓመቷን ወጣት ልጅ አገረድ ጌታ ኢየሱስ ከሞት አስነስቷታል። አንድ ወጣት ልጅ ሞቶ ለቀብር እየተወሰደ ሳለ ጌታ ኢየሱስ ደርሶ አስነስቶታል። ከዚያም ሞቶ ተቀብሮ 4 ቀናት የቆየ አላዛርንም ኢየሱስ አስነስቶታል። ከሁሉም ጾታና የድሜ ደረጃ ጌታ ኢየሱስ ሙታንን አስነስቷል። እግዚአብሔር እየተመሰገነ ይሁን። ወገኖቼ እዚህ ላይ ማስተዋል ያለብን ጉዳይ በጌታ በኢየሱስ ተአምራዊ ሥራ ከሞት በተነሱ ሰዎችና በኢየሱስ ትንሣኤ መካከል ያለውን ልዩነት ነው። የእነርሱ ከሞት መነሳት ትንሣኤ ሳይሆን ወደ ሕይወት ወይም ወደ መኖር መመለስ ነው። ወደ መኖር መመለስ ስንል በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል የሚለውን የሐዋርያው ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ከቁጥር 42 እስከ 44 ላይ የገለጸው መልእክት መጥቀሳችን ወይም ደግሞ እሱኑ ይመለከታል ማለታችን ነው። እነዚያ ሰዎች ከሙታን ተነስተዋል፣ ነገር ግን አንዳቸውም በክብር የተሞላ አካል ለብሶ አልተነሱም። እነዚያ ሰዎች ዳግመኛ ሞትን አይቷል። ኢየሱስ ግን ዳግመኛ አልሞትም፣ አይሞትም። የእርሱ ብቻ ነው እውነተኛ ትንሣኤ የሆነው። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23ን ተመልከቱ ወገኖቼ። ሌላ ማስተዋል ያለብን ነገር ደግሞ አለ። ይሄውም ጌታ ኢየሱስ ሌሎች ታምራዊ የመፈወስ ሥራዎችን ሲሰራ የተለያዩ መንገዶችን ሲጠቀም ሙታንን ከሞት ሲያስነሳ ግን በአንድ አይነት መንገድ ብቻ ነበር የተጠቀመው። ይሄውም ተመሳሳይና አንዱ መንገድ ሙታኑን ልክ እንደሚሰሙት አድርጎ በስማቸው መጥራት ነበር። እንደዚህ ለምን እንዳደረገ ታውቃላችሁ? ምክንያቱም ይሰሙት ነበርና ነው። በዳግም ምጽአቱ ጊዜ በታላቅ ድምጽ ሁላችንን በየስማችን እየጠራ ያስነሳናል። እስካሁን ለመግቢያ እንዲሆነን ይህን ያህል ከተረዳን እስቲ ቀጥለን ወደ ምዕራፉ መልእክት እንግባ። ዮሐንስ ምዕራፍ 11 ከቁጥር 1 እስከ 2 ያለውን ተመልከቱ። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አላዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠግሯ ያበሰችው ነበረች። ወንድሟም አላዛር ታሞ ነበር ይላል። አድማጮቼ ቢታንያ እነ ማርያም የሚኖሩበት ከተማ መሆኑን አስታውሱ። ይህ ታሪክ በዮሐንስ የተጻፈው በዘጠናኛው ዓመተ ምህረት ቢሆንም ማርያም ዋጋው በከበረ ሽቱ የኢየሱስን እግር የማጠቧ ዜና ከሁሉም ሰው ጆሮ ውስጥ አልጠፋም ነበር ማለት ነው። ከሰበረችው ብልቃጥ ውስጥ የሚወጣው የሽቱ ማዛ ከአካባቢው አልጠፋም ለማለትም ያስደፍራል። ኢየሱስም ለዚህ ይሆናል ወንጌሉ በሚሰበክበት ሁሉ ታሪኳም አብሮ እንደሚወሳ የተናገረው። ራሳቸውን በጌታ ፊት በማዋረድ የሚያገለግሉ ሰዎች በመንግሥተ ሰማያት ትልቅ ስፍራ እንደሚሰጣቸውና በዚህ ምድር ብዙ ዝና ካገኙ ክርስቲያን መሪዎች የተሻለ ዕውቅና እንደሚያገኙ አምናለሁ። በቢታንያ ከተማ ኢየሱስ ወደ ማርታ ቤት ሄደ። ጌታ ኢየሱስ ወደዚህ ቤተሰብ ከዚያ በፊትም መጥቶ ያውቃል። ያን ጊዜ ኢየሱስን ለማስተናገድ ማርታ ስትደክም ነበር። ጌታ ኢየሱስም ለማርታ እግሩ ስር ተቀምጦ ከእርሱም መማር ለአገልግሎት ከመሯሯጥ እንደሚሻል መክሯት ነበር። እያንዳንዱ የተለያየ ተሰጥኦ አለው። አስተዋላችሁ? እያንዳንዱ ሰው የተለያየ ተሰጥኦ አለው። አንዳንድ ሴቶች በቤት ውስጥ የተሻለ አገልግሎት የመስጠት ስጦታ አላቸው። ስለ ሴቶች ከጭቆና መውጣት ወይም ነጻነት ትናገሩ ይሆናል። እኔ ግን በቤቷ ውስጥ ካለች ሚስትና እናት በላይ ባለ ስልጣን አይቼ አላውቅም። እውነቴን ነው የምላችሁ፣ በቤቷ ውስጥ ካለች ሚስትና እናት በላይ ትልቅ ባለ ስልጣን አይቼ አላውቅም። ይህ እኔን ዘወትር ያስደንቀኛል። እንዲህ ያለ ስጦታ ያላት ሴት ስራዋን በቤቷ ውስጥ በምታከናውንበት ጊዜ የሚገጥማትን ችግር ተቋቁማ ተግባሯን ከግብ ለማድረስ ትጣደፋለች እንጂ አትዝናናም አታርፍም። በወጥ ቤት በሳሎንና ከቤቷ ጣሪያ በታች ላለ ነገር ሁሉ ኃላፊዋ እርሷ ብቻ ናት። አስተውሉ ወገኖቼ፣ ይህ እንግዲህ የአንዳንድ ክርስቲያን እህቶች ስጦታ ነው። ሌሎች ዳግም ከቤት ውጪ ባሉ አገልግሎት ልዩ ተሰጥኦ አላቸው። ከቤታቸው በመውጣት የመጽሐፍ ቅዱስን ትምህርት ያስተምራሉ። በቤተ ክርስቲያንም የተለያየ አገልግሎት ያበረክታሉ። እዚህ ላይ እንግዲህ ወገኖች ማስተዋል ያለብን ነገር ቢኖር በቤቷ ውስጥ ኃላፊነቷን የምትወጣው ሴት ጌታን እንደምታገለግልና በውጪም አገልግሎቷ የምትተጋ ሴት ጌታን እንደምታገለግል ነው። መንፈስ ቅዱስ ለተለያየ አገልግሎት ብቁ የሚያደርግ ልዩ ልዩ ስጦታዎችን ይሰጣል። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብሎ ወደ እርሱ ላኩ ይላል። ቁጥር 3ን ተመልከቱ። የማርያምና የማርታን ትህትና እዚህ ላይ በግልጽ ማየት እንችላለን። አቀራረባቸው በሚያስቸግር አይነት ትእዛዝ ወይም ልመናና ጉትጎታ አልነበረም። ነገር ግን ያለውን ችግር ለኢየሱስ በመግለጽ እርሱ መደረግ ያለበትን እንዲወስን ተውለት። በብዙ ጸሎቶች ውስጥ ስንመለከት ይህን አይነት አቀራረብ አናይም። ብዙ ጸሎቶች እንደ ማርታና ማርያም ሁኔታዎችን በግልጽ ለጌታ ማሳየት ሳይሆን በትእዛዝ በልመናና በጉትጎታ የተሞላ ነው። ጌታ ራሱ የሚሰራውን የሚያውቅ እንጂ እንደ ተላላኪ በትእዛዝ ሰርቶ አያውቅም። ማርታና ማርያም ጌታቸውንና አሰራሩን ያወቁ ናቸው። እንዲህ አሉ፣ ጌታ ሆይ እነሆ የምትወደው ታሟል ብለው ላኩበት። ይህ እኛንም ዛሬ ያስፈልገናል አባባሉ ማለቴ ነው። ዋናው ቁም ነገር አቀራረባችን ነው። አላዛር ባዳኙ የተወደደ ሰው ነበረ ወገኖቼ። ይህንኑ በሚመስል ሁኔታ ሐዋርያው ጳውሎስም ሲናገር በወደደኝና ስለ እኔ ራሱን አሳልፎ በሰጠው ብሎ ይመሰክራል። ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። በተመሳሳይ ሁኔታ ደቀ መዝሙሩ ዮሐንስም ራሱን ኢየሱስ ይወደው የነበረው ደቀ መዝሙር ብሎ ነው የሚናገረው። ሐዋርያው ጴጥሮስም ኢየሱስ ሁላችንን ይወዳል ብሎ ይናገራል። ወገኖቼ ጌታ ኢየሱስ እኔና እናንተንም ይወደናል። ስሙ ለዘላለም የተመሰገነ ይሁን። ቁጥር 4ን ተመልከቱ። ኢየሱስም ሰምቶ ይህም የእግዚአብሔር ልጅ በርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ታስተውላላችሁ ወገኖቼ፣ አልዓዛር ሲሞት ኢየሱስ በቢታንያ ከተማ ውስጥ ስላልነበረ መልእክት ተልኮበት ነው የመጣው። አንዳንድ ሰዎች ክርስቲያን መታመም የለበትም ይላሉ። የክርስቲያን መታመም በእግዚአብሔር ፈቃድ ውስጥ አለን? አልዓዛር በሕይወት ቢኖርና ለዚህ ጥያቄ ምላሽ ቢሰጠን ምኞቴ ነበር። ይህ ክፍል ራሱ ከሚሰጠን ትምህርቶች ውስጥ ህመም እግዚአብሔር እንደማይወደን የሚገልጽ ክስተት እንዳልሆነ ነው። በመክብብ መጽሐፍ እንዲያ ያለ ቃል እናገኛለን። ጻድቃንና ጠቢባን ሥራዎቻቸውን በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ በልቤ አኖርኩ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው ይላል። መክብብ ምዕራፍ 9 ቁጥር 1ን ተመልከቱ። ባጭሩ ከዚህ ጥቅስ የምንረዳው ሰው ካለበት ሁኔታ ተነስተን እግዚአብሔር ይህን ሰው ይወደዋል ወይም አይወደውም ብለን ለመናገር አንችልም ማለት ነው። ለመፍረድ ሥልጣን አልተሰጠንም። ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲመሰክር እንዲህ ይላል፣ ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ፣ በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ልብ ይሏል። ኢየሱስ አልዓዛርን በሕመሙ እንኳ ይወደው ነበር። ያ ብቻ አይደለም፣ ጌታ ኢየሱስ አልዓዛር እስኪሞት እንኳ ዝም ብሎታል፣ ነገር ግን በዚያ ሁኔታ ውስጥ ይወደው ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደ ታመመን በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ የሚልን ቃል ደግሞ ከቁጥር 5 እስከ 6 ባለው ስፍራ ላይ እናገኛለን። ወገኔ ሆይ በሕመምህ ጊዜም ኢየሱስ ይወድሃል። ጤናማ ስትሆን ጌታ ኢየሱስ ይወድሃል፣ እርሱ ሁል ጊዜ ይወድሃል። የብዙ ሰዎች ችግር እዚህ ላይ ነው። የእግዚአብሔርን ፍቅር በጤንነት በሰላምና በደስታ ጊዜ ብቻ ይረዱና በሕመም በችግርና በሐዘን ጊዜ ጥያቄ ውስጥ ያስገባሉ። እግዚአብሔር ግን ፍቅርን ወደ መረዳት ያምጣን። ወገኖቼ እዚህ ላይ መረዳት ያለብን አንድ ቁም ነገር አለ። ይኸውም እኛ ክርስቲያኖች ብንሆንም ባንሆንም እግዚአብሔር ይወደናል። የኛ ሁኔታ የእርሱን ፍቅር አይለውጠውም፣ ወይም የኛ ሁኔታ ሲለዋወጥ የእርሱ ፍቅር ተለዋወጠ ማለት አይደለም። እስቲ በአንድ ምሳሌ ይህን ቁም ነገር ለመረዳት እንሞክር። ፀሐይ ብርሃኗን እንዳትሰጥ መከልከል አትችሉም፣ ነገር ግን ራሳችሁን ከፀሐይ ብርሃን ዞር ማድረግ ትችላላችሁ። እንደዚያውም እግዚአብሔር ለእናንተ ያለውን ፍቅር ማቆም ወይም መከልከል አትችሉም፣ ነገር ግን ካልፈለጋችሁ በራሳችሁ ፈቃድና ባሪ ከዚህ ፍቅሩ ዞር ማለት ትችላላችሁ። ይህ የእያንዳንዳችን ፈንታ ነው። ወገኖቼ እግዚአብሔር ስለሚወደን በድፍረት ወደ እርሱ ቀርበን ችግሮቻችንና ሁኔታችንን ለእርሱ ማሳየት እንችላለን። ድፍረት ስንል ራሳችንን፣ ልባችንን ለእርሱ የማሳየትና የመግለጽ የመናገር መብት ማለታችን ነው። ድፍረት ስንል ከእግዚአብሔር ዘንድ አንድን ጥቅም ለማግኘት ዓላማ ሲባል እግዚአብሔርን መጠየቅ አይደለም። በእግዚአብሔር ሰዎች ላይ እንደ ደረሰው ዐይነት በእርሱ ላይ ያለን እምነታችንና ድፍረታችን ደግሞ የሚፈተንበት ጊዜ ሊኖር ይችላል። ሙሴ በምድረ በዳ ጉዟቸው ውስጥ ችግሮች በተደጋጋሚ በእስራኤል ሕዝብ ላይ ሲደርሱ ወደ እግዚአብሔር ይጮህ ያለክስም ነበር። ሕዝቅያስም የማስፈራራትና የዛቻ ደብዳቤ ከሶርያን በደረሰው ጊዜ ደብዳቤውን በእንባ ለእግዚአብሔር አሳየ። የመጥምቁ ዮሐንስ ደቀ መዛሙርት ዮሐንስ በተሰየፈ ጊዜ ልብን የሚሰብር ዜና ይዘው ወደ ጌታ ኢየሱስ መጡ። ወገኖቼ በሸለቆ ውስጥ ያውም በሞት ጥላ ሸለቆ ውስጥ በርሱ መተማመንና ድፍረትን ልንማር የምንገደድበት ጊዜ ሊኖር ይችላል። ብዙዎቻችሁ በዚህ ሁኔታ ውስጥ አልፋችሁ ሊሆን ይችላልና የምትመሰክሩትም ነገር እንደሚኖራችሁ ተስፋ አለኝ። ጌታ ራሱ በሁኔታዎች ውስጥ እያሳለፈን ትዕግስትን ያስተምረናል። በርሱ እንድንታመንና እንድንደገፍ ያስተምረናል። ጌታ ሁሉንም ነገር ደግሞ ለመልካም እንደሚያደርግ ያስተምረናል። እኛ ማድረግ የሚገባን ነገር ቢኖር ከዛሬም ባ ሐዘንና የሕይወት ፈተናዎች ባሻገር ማየትና እግዚአብሔር በሕይወታችንስ በሚሆነው ሁሉ ዓላማ እንዳለው መረዳት ነው። ወገኖቼ ኢየሱስ ያላዛርን መታመም ሲሰማ ይህም የእግዚአብሔር ልጅ በርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ጌታ ኢየሱስ ይሁኔታ ባላዛር ሲደርስ ዝም ማለቱ በዚህ ሁኔታው እግዚአብሔር ክብር እንዲሆንለት ብሎ ማወቅ ነው የሚገባን ነገር። አስተውሉ፣ እኛም ሆነ ቤታችን ከተማችን ሆነ ቤተ ክርስቲያናችን የነገሮች ሁሉ ማዕከል አይደለን። የነገሮች ሁሉ ማዕከል መንግሥተ ሰማይ ነውና የሚሆነው ሁሉ ለእግዚአብሔር ክብር ነው። በሕይወታችን ከጌታ ፈቃድ ውጪ አንዳች ነገር ሊደርስ አይችልም። እርሱ ሲፈቅድ ደግሞ ለእግዚአብሔር ክብር ነውና ብዙ ተደናግጠን ስፍራችንን መልቀቅ የለብንም። የተወደዳችሁ ወገኖቼ፣ እዚህ ላይ ሊነሳ የሚችል ጥያቄ አለ። ይሁን አላዛር በመሙ ምክንያት እስኪሞት ድረስ ዝም ማለቱ ጌታ ኢየሱስን ጨካኝ ሊያስተኘው ወይም ደግሞ ሊያደርገው ይችል ይሆንን የሚል ነው። ይህ ኢየሱስን ጨካኝ ያደርገው። ከዚህ ውስጥ እኛ የምንማረው ትምህርት አለ። ጌታ ኢየሱስ በራሱ ስሜት የሚነዳ ሳይሆን ራሱንና አገልግሎቱን ለአባቱ ፈቃድ ያስገዛ ታማኝ ነበር። እንደ ሰው ስሜትና ርኅራዬ ቢሆን ኖሮ አላዛር ከመሞቱ በፊት ሳይዘገይ ወደ ቢታንያ መሄድ ነበረበት። ነገር ግን ያወቀ አላዛር እስኪሞት ድረስ ዘገየ። ወገኖች እዚህ ላይ እንግዲህ እናስተውል። ጌታ አንዳንድ ጊዜ በጣም የምንወዳቸውን ዘመዶቻችንን ለሞት ሊፈቅድ ይችላል። ማስተዋል ያለብን ግን እርሱ ለሚሰራው ሥራ ሁሉ ምክንያት እንዳለው ነው። ጌታ ኢየሱስ በስሜት ተገፍቶ ምንም ነገር አያደርግም። ወላጆች በስሜት ተገፋፍተው ልጆቻቸውን ያበላሻሉ። እርስ በርሳችንም በስሜት ተነሳስተን በብዙ መንገድ እንጎዳዳለን። ኢየሱስ ግን እንደዛ አይሰራም። ኢየሱስን የሚገፋፋው ፍቅር ነው። ያ ፍቅር ደግሞ ለግለሰብ ጥቅምና ለአባቱ ክብር የሚሆን ነው። እግዚአብሔር ይመስገን።
ያምላኩ ፈቃድ ፈቃዱ ሆኖ በፍጹም ነፍሱ በጌታ ታምኖ በነገር ሁሉ ሕይወቱ ረክቶ ታርቅ ይኖራል ፍቃዱ ሰምቶ ታርቅ ይኖራል ፍቃዱ ሰምቶ የሥጋ ምኞት የዓይንም አምሮት የዓለም ፍቅር ልቡን አታሉ ለጌታ መሆን ሞኝነት መስሎት ክርስትናውን አውድቁ ብሎት ያንን ሰው ዩት ይሩት ወደ ሞት የአምላኩ ፈቃድ ፈቃዱ ሆነው በፍጹም ነፍሱ በጌታ ታምኑ በነገር ሁሉ ሕይወቱ ረክቶ ታርቅ ይኖራል ፍቃዱ ሰምቶ ታርቅ ይኖራል ፍቃዱ ሰምቶ የጌታን ፍቃድ ቀድሞ እየሮጠ በምኞት ባህር ገብቶ ትባት ዝናን ፍለጋ ሄደባትት እርካታን ትሎ እየገነፍ እንድትጠማ ሳይረቃ ሞተ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።